ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ለብዙ ዓመት ይኖሩ የነበሩት አቶ አባተ ዘውዴ በደረሰባቸው ህመም በሕክምና ሲረዱ ከቆዩ በኋላ በተወለዱ በ68 ዓመታቸው ባለፈው ማክሰኞ ሜይ 2 ቀን 2023 ዓ.ም ከዚህ ዓለም በሞት ተለይቷል። አቶ አባተ ዘውዴ ዲሰምበር 12 1955 ዓ.ም አዲስ አበባ ተወለዱ። በ1973 ዓ.ም ወደ አሜሪካን አገር በመምጣት በአይዋ ስቴት ዩኒቨርሲቲ በባችለር እና የማስተርስ ዲግሪያቸውን በአይቲ ፕሮፌሽናል ተመርቀዋል። አቶ አባተ ዘውዴ ወደ አትላንታ በመምጣት በክሌተን ስቴት ዩኒቨርሲቲ በአይቲ ዳይሬክተርነት በመሆን ለብዙ ዓመታት አገልግሏል። አቶ አባተ ዘውዴ ከሰዎች ጋር ተግባቢ መካሪና አጋዥ ነበሩ። አቶ አባተ የቅድስት ማርያም ቤተ ክርስቲያን መስራታን አንስቶ ለሁን ላለበት ህንጻ መሰራትን ያደረጉ አንደኛው ኢትዮጵያዊ ወገን ነበሩ። አቶ አባተ ዘውዴ የባለትዳርና የአንድ ልጅ አባትም ናቸው። አቶ አባተ ዘውዴ ባደረባቸው ህመም ሲካተሉ በህክምና ሲካተሉ ከቆዩ በኋላ ባለፈው ሜይ 2 ቀን 23 ዓመተ ምህረት በተወለዱ በ68 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸው በሚቀጥለው ሰኞ ከጠዋቱ 4 ሰዓት በቅድስት ማርያም ቤተክርስቲያን ፍትሐተ ጸሎት ከተደረገ በኋላ ከዚያም በኬነሶ ሜሞሪያል ፓርክ 1306 ዊትላክ አቨኒ ሜሪያታ ጆርጂያ ባለው ሴሜተሪ የቀብር ስነ ስርዓታቸው ይፈጸማል። ለአቶ አባተ ዘውዴ ዘመዶች፣ ወገኖች እና ጓደኞች ሙሉ ብርታትን፣ ጽናት እንዲያደርግላቸው ፈጣሪ እንለምንላቸዋለን። ከራሴ ለመናገር ብፈልግ አቶ አባተ በጣም ጥሩ ሰው የነበረ፣ በጣም ሰው ወዳጅ፣ ትልቅም ትንሽም ሳይል ስታገኙት እጁን ለሰላምታ የሚሰጥ ሳይሆን እጁን ወደ ጉንጮቻችሁ አድርጎ ልክ እንደ ታናሽ ወንድም፣ እንደ አባት፣ እንደ ወንድም፣ እንዳጎት ግራና ቀኝ ጉንጫችሁን ስሞ ሰላምታ የሚሰጥ ወንድም ነበረ። ብጡም ትሁት ነበረ። ብጡ በጣም በጣም ሰላማዊ የሆነና ቀስ ብሎ ረጋ ብሎ ለመናገርም ለመምከርም የሚሞክር ሰው ነበረ። እሱም በማጣታችን የሁላችን ማዘን ነው። ኢትዮጵያን ድምፅ የሬዲዮ አገልግሎት እና አድማጮቹ ለመላ ቤተሰቡ መጽናናትን ይመኛል። ስለኝ አድማጮቻችን እንደምን ሰምታችኋል? ዛሬ ቀኑ ሚያዝያ 28 ቀን 2015 ዓመተ ምህረት ሳምንታዊ ዝግጅታችንን ጀምረናል። ዝግጅታችን እስከ መጨረሻው ድረስ እንድትከታተሉን እየጋበዝን ወደ ፕሮግራማችን እንገባለን። ግን ከዛ በፊት ግን እንኳን ለ82ኛው የአርበኞች ድል በዓል በደህና ደረሳችሁ እያልን ፕሮግራማችንን ጀምራለን። አሸናፊ ይሰማሃል?
ሰማኛል።
እሺ እንግዲህ ከተሰማ እንግዲህ ትላንትና ሚያዝያ 27 82ኛ አመት የድል በዓል ነው የሚባለው፣ የነጻነት በዓል ነው። ከ
የድል በዓል ነው የአርበኞች ቀን ነው የሚሉት ዝም ብለው። ግን እኔ ሳስበው የአርበኞች ድል
ቀን ነው
ጥሩ ነው ስለምል የአርበኞች የድል ቀን ነው የሚሉት። ብዙዎቹ ግን የአርበኞች ቀን ይሉታል ዝም ብለው፣ ወይም የድል ቀን ይሉታል።
ባለፈው
የአርበኞች የድል ቀን ብንለው ጥሩ ነው።
አዎ ባለፈው 5 አመት እኮ ብዙ ነገራችን አዳዲስ ስም እየተሰጠው ስለሆነ ያለ ነው። አንዳንድ የምናቀውና ይኖርንበትን እንረሳለን። ለማንኛቸውም እንኳን በደህና ደረሰል ልበል አንተንም ወዳጆች ማን ነው አድማጮቻችንም። የላባድ በዚህ በበዓሉ የላባደሮች ቀን አከባበር የሚል የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን የሰራተኛ ደሞዝ ክፍያ በተመለከተ ሐሳብ ለማቅረብ ሰላማዊ ሰልፍ ለማድረግ ጠርቶ ነበር ተከልክሏል። የፕሬስ ህግ ባለፈው ሳምንት በዚሁ በኢትዮጵያ በዓለም ተከብሯል። ኢትዮጵያ ውስጥ ደግሞ 160 ምናምን ውስጥ ቁጥር ውስጥ ገብታለች። እነዚህ ነገሮች አሉ። ወከባ በየቦታው ወከባ የበዛበት ጊዜ የሆነ የመጣበት ነው። አዲስ አበባ የሚፈናቀሉ የሚታፈሱ ሰዎች ህፃናቶችን ጨምሮ የሚደረጉ በጣም አስጊና ለህብረተሰቡ በጣም ከባድ የሆነ ዜናዎችን እየሰማን ነው። የመብት ኮሚሽኖችም የሰብአዊ መብት ኮሚሽንም ይህንኑ ጉዳይ አንስቶ ሪፖርት አውጥቷል። እነዚህን ጠቅላላ አድርግና እዚህ በዓሉን እንግዲህ ድል በንቸስ ድል ስንል የድላችን ዋና መሰረት መሆን የነበረበት እነዚህን ሰላማዊ የሆኑ ኑሯችንና የስራ ሂደታችን እንድንከታተልበት ነበር። ግን ነገሮች እንደዛ አይደለም ያለው ኢትዮጵያ ውስጥና እንደው እነዚህን ያነሳሁልህ ከድል በኋላ ደህና ነበርን፣ በኋላ ደግሞ ከድል በኋላ ተብሎ ደግሞ እዳ ውስጥ የተገባበት የሀገራችን ችግር የበዛበት ሆናልና ደስቱን አጠርባለ መልኩ እንድታዩ እንድታዩ ብቻ ነው።
ሸንተ ካነሳው ነገር ልጅም
እሺ
እቺም የአድዋንም ይሁን የአርበኞች ትግል ድልን ስናስብ ያገኘ ነው ነፃነት ነው። ሉዓላዊት ሀገር ነው። አባቶቻችን መስዋዕት ሆነው ነፃና ሉዓላዊት ሀገር አስተከቡ። ነፃና ሉዓላዊት ሀገር ባለቤት መሆን ግን ትርጉም የሚኖረው በሀገር ላይ የመኖር ዋስትና ሲረጋገጥ፣ የፈለከው ቦታ ሄደህ መስራት ስትችል፣ ሀብት ማፍራት ስትችል፣ የሚሰማህን መስማት ስትችል፣ መናገር ስትችል፣ የፈለከውን መምረጥ ስትችል፣ የነፃነት ትርጉሞች እነዚህ ናቸው። እነዚህ በሙሉ ሳይኖሩ የአባቶቻችን የአያቶቻችን መስዋዕትነት ከንቱ ላይ ቀረው። ነፃነታችንን ያስጠበቁልን እነዚህ ነገሮች በሙሉ እንዲኖር ነው። እኛም ስንኖርስ እነዚህን እያሰብን ነው እንደ ባለ አገር። እንደ ባለ አገር ግን አሁን እነዚህ ነገሮች የሉንም። የመኖር ዋስትና የለህም። ከአዲስ አበባ ተነስተህ አዳማ ደርሰህ መመለስ ትፈራለህ። አንድ መኪና ያለው ልጅ አግኝቼ በቀደም ስራ እንዴት ነው ምናምን አልኩ። ምን ስራ አለ? ማንም ሰው ከሰው ከአዲስ አበባ ያወጣ ኮንትራክት ምናምን ነው የሚሰራው ድሮ?
አዎ።
ሶደሬም ሰው ተሰብስቦ ይሄዳል፣ ላንጋኑ ይሄዳል፣ ጓደኛሞች ተጠራርተው አታጣም አለ። ልደት ሊያከብርም ይሄዳል፣ ሾፍቱ ይሄዳል፣ ኮንትራክት ደርሶ መልስ እንይዛለን። አሁን ሰው ከአዲስ አበባ ያወጣም አዲስ አበባ የታክሲ ስራ አይደለም የሚሰራው እንደዚህ ኮንትራክት ነው። አሁን ደግሞ አዲስ አበባ ምንም ነገር የለም። ያብኝ እውነቱን ነው። አዳ ምንድን ነው የነፃነት ትርጉም? ኢትዮጵያ ውስጥ የፕሬስ ፍሪደም የታወጀ 30 ምናምን አመት ሆኖ የመጀመሪያውን ነፃ ጋዜጣ ያየ ነው 84 አመተ ምህረት። አሁን ምንም ነፃ ጋዜጣ የለም። ምንም መናገር የፈለከውን አትመርጥ። ምርጫውን እንዴት እንደነበረ አይተናል። አሁን ደግሞ ሰሞኑን ያለውን ነገር ታያለህ። ይታሰራል፣ ጋዜጠኛ ይታሰራል፣ ቱሪስት ይታሰራል፣ ውጭ ያለው አሸባሪ ይባላል፣ ሀገር ውስጥ ያለው አሸባሪ ይባላል። ግጭቶች አሉ፣ ጦርነቶች አሉ። ምን ለማድረግ እንደሆነ የት ሊደረስ እንደሆነ አታውቅም። መጨረሻችን ምን እንደሆነ አታውቅም። እና የአባቶቻችን የአርበኞች ጀግንነት ጥሩ ሆኖ ሳለ፣ ነፃ ሀገር አስረክበውን ሳለ፣ ነፃነታችንን ግን ፈጽሞ የማንጠቀምበት ሁኔታ ስለተፈጠርን እንደው ጄኒውን ሆኖ ላሰበ ሰው ድሉ ጥሩ ነበር። ድሉ ግን ያስገኛቸውን ፍሬዎች አተራጭተዋል። ለማንኛውም በደብዛዛ ስሜት ነው የተከበረው። አንድ ሀገር ጽሁፍ ለሃይማኖት በዓል ሁሉ ለአድዋ ምን ሲቸከችክ የነበረው አብይ አህመድ ራሱ በትንሹ ነው እንኳን አደረሳቸው።
አጻጻፉም ራሱ ትንሽ መርዝነት ያለበት ነገር ይመስላል። እና እንደ ጊዜ
አጭርች በጣም አይተኸዋል። ድሮ እኮ ቢሆን አራት ገጽ ነው አምናም ከዛ ቤትም አራት ገጽ ምናምን ነው የሚጽፈው። ትንሽ ሁኔታ ከንቲባዎች ከንቲባዋን ብላለች መሰለኝ። የመጀመሪያ ቀን አላየሁት መሰለኝ። ብቻ የጣም የደበዘዘ በቀዝቃዛ ስሜን የተከበረው እንግዲህ አዲስ አበባውን ነው የምነግርህ። ጎንደር
ወደዛ
ሰሜን ሸዋ፣ አማራ ክልል፣ ጎጃም እንዴት ሊሆን እንደሚችል ደግሞ አስቡ።
አዎ ወደዛ ከሄድን የዚህ የድል በዓሉ ምልክ አሁን ከአንተ ካልከው የተለየ የለኝም። ግን እንዲህ በጣም የሚያሳዝነው ነገር ቢኖር ምንድን ነው ከጠቅላይ ሚኒስትሩ ጋር የሙጥኝ ብለው ያሉ ሰዎች አሁንም አነጋገራቸው ትንሽ ይሄ ሁሉ ችግር ተወሳሰ የታሰበ ችግር እያለ ይሄ ሁሉ የሀገር ችግር እያለ አንደኛ ጠቅላይ ሚኒስትሩ ምንም ነገር አይሰማውም። ልክ አሁን ቅድም እኮ ድል እኮ አንደኛው የመኖር የመጻፍ የመናገር የመሰለፉን ብቻ ሳይሆን በልተህ የማደር ራሱም እኮ መብት ነው። ያ መሰረታዊ መብት መንግስት ማዘጋጀት ወይም ደግሞ እንዲዘጋጅ ፖሊሲዎች መቅረጽ ያለበት ነበረ። ግን እንደ አጋጣሚ ሆኖ ጠቅላይ ሚኒስትሩ የአበባ ተክልና ፓርክ የመናፈሻ ፓርክ አሰሪና መስራች ቆርቋሪ ሆነው ነው የተገኙት እንጂ ለህዝቡ ይሄ ሁሉ ችግር እያለ ስለ ህዝቡ የሚያስቡበት ሁኔታ ምንም ነገር አልታይ ብሎኛል። እና ያለፈው 5 ዓመት የሰቆቋ ጊዜ ቢባል ምንም ነገስት የለውም ወደ አሁን ካልከው ጋራ
ወደ ሌሎች ጉዳዮች ብሉ ሳይደካን ወደ አነሳቸው ሰዓት እየቆጠረ ነው
ማለት እና እሺ ቀጥል ወይኔ ልጀምር የኔ አባቅ
እንግዲህ ወደ ላባደሮች በአልና ወደዚህ ወደ አዲስ አበባ ላይ የሚፈጸሙ አፈናዎች ጻናትን ጨምሮ ያልከውን ላስታውስ
አው እሺ እሺ አው እሱንም አጠራ አድርገ
እሺ የላባደሮች ቀን 67 ይመስለኛል ለመጀመሪያ ጊዜ ኢትዮጵያ ውስጥ የተከበረው ኮሚኒስቶች ናቸው በጣም የሚያከብሩት እና ተጀምሮ በ67 በ68 ላይ ትልቅ ነውጥ ተነስቶ ነበር አዲስ አበባ ላይ ያኔ ያፓ አዲስ አበባ ላይ መንቀሳቀስ የጀመረችበት ጊዜ ነበር እና ዋንኛው ነገር ሰራተኛው ያመጸበት የኑሮ ውድነት ጋር የተገናኘ ነበር እንግዲህ በደንብ አላቀውም በኋላ ግን ነገሮችን ዘማ ጠይፉ ደሞዛችን 30 ጠይፉ 60 ምናምን የሚባሉ መፈክሮች ታይዘው መኖር አቃተን የሚል ነበረ ትልቅ ውከት ተፈጥሮ መንግስት ፖሊስ እንደ ኦፍ ኮርስ በኋላ እንደሆነ አልጨከነም ያን ይደርግም ሰዎች ተቀጥቅጠው መንገዱ እንደዛ ነገር ሆኖ ታሪካዊ ነገር ሆናልና አሁን ኢሰማኮ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ሰልፍ አደርጋለሁ ብሎ ነበረ ጥያቄዎቹ ደግሞ እነዚሁ ከኑሮ ውድነት ጋር የተገናኙ ናቸው። በከፍተኛ የኑሮ ውድነት ሰራተኛው እየተቸገረ ነው። ይሄ በተለይ ደሞዝ ተከፋዩ መንግስት መፍትሄ ይስጠን። አንድ አብዛኛው ሰራተኛ በቀን አንድ መብላት እየተቸገረ ነው። ሚል ጥያቄ ነው አንደኛ ያነሳው። እና የስራ ግብር ይቀነስልን። ከአራት አመት በፊት የዝቅተኛ ደሞዝ ማስተካከያ አዋጅ ወጥቶ ነበር። እስካሁን ድረስ ተግባራዊ አልተደረገም። በኢንዱስትሪ ፓርኮች ውስጥ በጣም የሚያስፈራኝ ያስደነግጥ በአመዛኝ ከ800 እስከ 1200 ብር ነው ደሞዝ ያሉት እና ይሄ በጣም በአሁኑ ጊዜ እኮ 10000 ብር እኮ አትኖርም
እንዴት አድርገው ነው
በጣም በቃ ሰው አንዳንድ ምን ይመስላል መሰለህ አስማት ሁሉ ነው የሚመስለው ሰው እንዴት እንደሚል በ800 ብር ታክሲ ስትሄድ ሊያልቅ ይችላል ወደዛ ወደዚህ ስትሄድ እና እነዚህ ነገሮች አንስተዋል በ600 ብር እየኖረ ያለ ሰው አለ ይሄ በፍጹም መቀየር አለበት የሚል ነው እነዚህን ጥያቄዎች ይዘው ሜዴ ላይ መስቀል አደባባይ ሰልፍ ለማድረግ ነበር የአዲስ አበባ ከተማ አስተዳደር ዞር በሉ ከዚህ ብሎ እንደውም በቁጣ ሰልፉ ማድረግ ከልክሏቸዋል ሰልፍ ማድረግ መብት ነው ማስፈቀድ ብቻ ወቁልኝ ደህንነት ለመጠበቅ ነበር ከልክሏቸዋል። ኤኒዌይ ግን ጥያቄያችንን በተለያዩ መንገዶች ማቅረባችንን እንቀጥላለን ብለዋል። ሌላ ከዚሁ ከበዓላትን ስላነሳን ከበዓላት ጋር ተያይዞ አንድ አዲስ አበባ በዓላትና ኢቨንቶች ሰዎች ምናምን ሲኖሩ ሰዎች ህፃናት ይጠፋሉ ከመንገድ ላይ ሰብስበው የት እንደነው ጎዳና ተዳዳሪ ብዙ ነው አዲስ አበባ ታውቃለህ በተለይ የስታዲየም አካባቢ ብሔራዊ ቲያትርን የጥቁር አንበሳ እንደዚህ አካባቢ ቲያሳም ጭምር ብዙ ህፃናት ጎዳና ተዳዳሪዎች አሉ ያፍሷቸውና የት እንደሚወስዷቸው አይታወቅም ያጠቧቸዋል ህፃናት ጎዳና ተዳዳሪ መሆን የለባቸውም ቤት መኖር አለባቸው ለቤተሰቦቻቸው መመለስ ቤተሰብ ያላቸው ካልሆነም ህፃናት ማሳደጊያ ተደርጎ በእንክብካቤ ማደግ አለባቸው ጎዳና መኖራቸው ተገቢ አይደለም ግን ከጎዳና ላይ ሰብስበው ሲወስዷቸው የዚህ አይነት ዘላቂ መፍትሄ ለማምጣት ሳይሆን አስቸጋሪ ሆነና ህፃናቱን ሊጎዳ ሊያሰቃይ በሚችል ሁኔታ ማጎሪያ ውስጥ ነው የሚከታቸው ከዛ የተወሰነ ቀን ያቆዩና ይመጣሉ ደግሞ ልጆቹ የቴሎን ለመጡ ማንንም አያቅም የቴላቹ መጣቹ ምንላቹ የለም እነሱን ከቆም ነገር የሚቆጥረም ዘብ ስለሌለና በኋላ ግን የሰብአዊ መብት ኮሚሽን ትላንት መግለጫ አውጥቶ ነበር ማጣራት አድርጎ ትክክል ተገቢ ያልሆነ ነገር እንደሚደረግ አውቆ ይሄ የሚደረገው ነገር ይቀር መያዝ ተማስተዳደርም ይሁን የፌደራል መንግስት ከዚህ ድርጊቱ እንዲቆጠብ ለህፃናቱ ግን ዘላቂ መፍትሄ ለችግራቸው መፈለግ ላይ ተኮር የሚል ነገር አንስቷል። ይሄን ይመስላል እንግዲህ
እንግዲህ እነዚህ ሁሉ ንጻነቶችን በሙሉ ይዘደ ደግሞ ወደ አማራ እንግዲህ አንተ አዲስ አበባ ነው ወደ አማራ ክልል ደግሞ በምን ሄደበት ጊዜ ከሰም ካለፈው 2 3 ሳምንት ጀምሮ በጣም ወጥራት ላይ ያለ ሁኔታ ነው ያለው በተለይ ባለፈው የመሳሪያ መፍታትን በተመለከተ ከሚሊሻውና ከልዩ ኃይል ጋራ መንግስት ያለው የተፋጠጠ ሁኔታ አለ ካለፈው ሰኞ ጀምሮ ደግሞ ማን ነበር ስማቸው ፋኖ ሰው እሳቸውን ለመሳፈንት እሳቸውን ለመያዝ ቤታቸው ተከቦ ነበረ ግን ህብረተሰቡ በማገዝ እንዲያምልጡ አድርጓቸዋል ጎንደር ላይ ተኩስ በተኩስ የዋለችበት ጊዜ ነበረ ከሰሞኑ የምናያቸው አሉ ትልቁ ውጥረት ነው ውጥረቱ እንዴት አድርጎ እንትን ያደርጋል አላቅም ጎንደር በደንበኛ ምን ማለት እንቅስቃሴ እንዳይደረግ ተደርጎ ነበር ከትላንትና ወለድ ደግሞ ባህር ዳርን ጨምሮ ሌሎች ማካባቢዎች እንደዚሁ የሰባት ቀን አድማ እንዲደረግ የተደረገበት የተጠየቀ ጥያቄ አለ ያው እያለ ደግሞ መንግስታዊ ድርጅቶች የገንዘብ ምንጮች እንዲመረመር ማዘዙ ደግሞ አንዳንድ መግለጫዎችም እየወጡ ናቸው ለምን እንደሆነ ባይታወቅም ግን በጣም አነስተኛ የሆኑ አማራ የሚል ስም ያላቸው ድርጅቶች ሁሉ አካባቢዎች ሁሉ እንዲፈተሹ እየተባለ ነው እና እነዚህን መሰረት አድርገ ብዙ ነገሮች አሉ የኢትዮጵያ ሰብአዊ መብት ኮሚሽን እንደገና በአማራ ክልል ግጭትን አስመልክቶ ያወጣው መግለጫ አለ በተወሰኑ የአማራ አክቲቪስቶች እና ፖለቲከኞች እንዲሁም ሚዲያዎች ላይ የወጣው የእስር ትእዛዝ በጣም አስቂኝኛ ከሄድ ወደ እሁድ እናዛውረው ወይንስ ወደ ሰኞ እናዛውረው አንዳንድ ጊዜ እኮ እኛ ከዘጋን በኋላ የሚመጡ አዳዲስ ነገሮች እየበዙ መጥቷልና ልደቱ አያሌውን በሽብርተኛነት እና መንግስት በመገልበጥ መክሰስ ትጀምር ድሮም ጠቅላይ ሚኒስትሩ ጤነኛ አይደሉም እላለሁኝ አሁን ጤነኛ ለመሆናቸው እንደምኛ ማረጋገጫ ይመስልኛልና ለራሳቸው ሰርተፍኬት ነው ሰጥ ምንም መርማሪም የሚያስፈልጉ አይመስልኝምና እነሱ የታዩበት ነገሮች ናቸውና በሚዲያውም በጣም የተጋጋለ የተሟሟቀ ሁኔታ ሆኗል ግን ያንድ ሰው ህይወት እንደጠፋ ሰምቻለሁ ትላንትና ከትላንት ወዲያ እነዚህ ያዝና ጠቅለል አድርገን ሰዓታችንን እንትን እያደረግን በትላንትና ሁለት አው ባለ 8 የሚደርሱ አቋም መግለጫዎች ድርድር የተደረገባቸው ነገሮች አሉ እነዚህ ሁሉ አይና ጠቅላላ ባለመልኮስ ምን ይመስላል ዘካቢ በነገራችን ላይ አንድ አድማጭ በተደጋጋሚ ባለፈው ሳምንት ቴክስት አድርጎልኝ ነበር ወዳኛው ሳምንት ቴክስት አድርጎልኝ ነበርና ታዳምጣለህ የሚል ግምት አለኝ የነገርከኝን በሙሉ ለማስተዋስ ባልችልም ግን ፍላጎቱ ካለህ አሸናፊን አሁን የሰላማራ ክልል ያወራን ስለሆነ አሸናፊን መጠየቅ ትችላለህ ስቱዲዮ ደውል 404-604-603-8770 እና ደውለህ ልጠይቀው ትችላለህ ቀጥል አሸናፊ እሱስም ይደውል ከሆነ ኦኬ ቀጥል
እሺ የአማራ ክልል ግጭት መነሻው እንግዲህ ይታወቃል አዲስ አይደለም አምናም ጀምሮ የቆመ ነው ትጥቅ ከማስፈታት ጋር የተገናኘ ነው መጀመሪያ ፋኖን ትጥቅ ማስፈታት በሚል ነበር የጀመረው በርካታ ሺዎች ታሰሩ የፋኖ መሪዎች የነበሩት ይሳደዱ ነበር በኋላ እነ ዘመነ ካሴ በኋላ የተያዙት ናቸው ከዛ በኋላ ማዕከል ላይ መጋብ ብሎ ነበር ከዛ ከፋኖ ዘሎ ልዩ ኃይሉን ትጥቅ ማስፈታት ልዩ ኃይሉ እንዲከስም ማድረግ በሚል የሌሎቹ ይክሰም አይክሰም እኔ እንጃ እንዴት እንደሆነም አይታወቅም ብቻ የአማራ ክልሉ ግን አሁን ክልሉ ያለበት ሁኔታ ልዩ ኃይሉን ማፍረስ የሚያስፈልገው አይደለም የሚል የህዝብም የደገፈው ትክክል አይደለም ሌላው ነገር ካለ ሌላ ጉዳይ ሆኖ እያለ ግን ህዝብም የደገፈው ነገር ተነሳ እና ይሄ ነው አንደኛ እንግዲህ ከመንግስት ጋር ግብግብ የፈጠረው መንግስትም የክልሉም ይሁን የፌደራሉ ጉዳዩን በጥሞና ጊዜ ወስዶ ከባድ ነው የሀገር ጉዳይ ዝም ብለህ እንደ እንትን አይደለም ዛሬ ተናግረህ ነገ ይሆን አይደለም ሄደህ የሀገር ጉዳይ ሄደህ ከሱቅ ገዝተህ አምጥተህ እንደምትጠቅለው ድንኳን ምናምን አይደለም ረጅም ጊዜ ሊወስድ ይችላል የእነዚህ ነገሮች ትኩረት ሰጥቶ መወያየት መምከር መተማመን የሚቻልበትን ነገር ከማድረግ ይልቅ ጥልሻ በጥልሻ ካላደረኩ ያለ በዚህ ማዕከል የአማራ የብልጽግና መንግስት ጽህፈት ቤት ኃላፊው ግርማ ሽጥላ ሞተ። እነዚህ ደግሞ የነበረው ውጥረት ላይ ሌላ ውጥረት ጨመሩና የተደበላለቀ ነገር ተፈጠረ። እንግዲህ አሁን በተለይ በሰሜን ሸዋ የአማራ የሰሜን ሸዋ ክልል በእንትን በኩል ያለው በዚህ በደብረ ብርሃን በኩል ያለው በጣም እስከ ደሴ ድረስ ውጥረቶች ታያለ፣ ግጭቶች ይነሳሉ። በሰሜን ወሎ ቆቦ አካባቢ ግጭቶች አሉ፣ መንገዶች ይዘጋሉ፣ የተኩስ ልውውጦች አሉ። ጎንደር፣ ሰሜን ጎንደር አካባቢ እነዚህ ነገሮች አሉ፣ ባህር ዳር አመጾች አሉ። እና ክልሉ የቀውስ ቀጠና ሆኗል። መንግስት ቀውሱን መቆጣጠር የቻለ አይመስልኝም። እንግዲህ አሁን እንደምናየው ጎንደር ከበድ ያለ ነገር ነው ያለው። እንደውም መከላከያ አሁን ሙሉ በሙሉ ወጥቷል መሰለኝ፣ እና በመግባባት ነው የወጣው የሚባል ነገር አለ። አንተ ቅድም ያነሳቸው አርበኛ ፋኖን የሚባሉት መሳፍንት ለመያዝ ከተደረገው እንቅስቃሴ ጋራ አምልጠዋል። መያዝ አልተቻለም። በኋላ ወደ ኋላ ተመልሰው ወጥተው ነበረ። ከትላንት ወዲያ ይመስለኛል ከጎንደር ከተማ ላይ ከወጣቶች ጋራ ፍጥጫ ውስጥ ገብተው ከባድ ተኩስ ነበር የተከፈተው። የተኩስ ልውውጥ ሳይሆን መከላከያው ብቻ ነው የተኩስ የነበረው። ቁርጥራጭ ቪዲዮዎች የሚያዩት አንድ ሰው ወይ ሁለት ቆስሏል ነው የሚባለው። እንግዲህ በጣም የተወሳሰበ ነገር ነው የመጣው። አሁን ባህር ዳር ላይ ሙሉ ባህር ዳርን ከእንቅስቃሴ ውጭ የማድረግ ከሆስፒታሎች፣ መድኃኒት ቤቶች እና ሌሎች መሰል ነገሮች ተቋማት ካልሆነ በስተቀር ሁሉም አገልግሎቶች እና የንግድ መደብሮች እንዲቆሙ የማድረግ አዋጅ ታውጇል። ዛሬና ነገ የምናየው ነው የሚሆነው። እየበረደ ከመምጣት ይልቅ ቀውሱ እየባሰ ነው የመጣው። ቅድም እንዳልኩ መንግስትም ቆም ብሎ እንዴት ይሁን፣ ከእናንተም በኩል ይሄ ይሄ ችግር አለ፣ እኔ ደግሞ ፍላጎት ይሄ ነው፣ ይሄን የፈለግኩት ስለዚህ ነው ብሎ መወያየት የሚያስችሉ መድረኮች፣ በተለይ ውይይቶች የሚደረጉት ከኤሊቶች ጋር ነው፣ ከፖለቲካ ፓርቲዎች ጋር ነው፣ ክልል ውስጥ ከሚንቀሳቀሱ ከሀገር ሽማግሌዎች ጋር ከክልሉ ምሁራን ጋር ነው መሆን የነበረበት። ግን ነገሩ በተቃራኒው የክልሉ የፖለቲካ ፓርቲዎች ክልል ውስጥ ይሄ ነው የሚባል የለም፣ አብን ያለው እሱም ቢሆን አሁን አሁን ፈራ ያለ ነገር ነው የሚመስለው። መጀመሪያ ደፈር ደፈር ብሎ ነበር፣ አሁን ግን ወደ ማፈግፈግ የሄደ ነው የሚመስለው። ምክንያቱም ሊያስሩት ይችላሉ፣ አመራሮቹን ሊያስሯቸው ባን ሊያደርጉት ይችላሉ። ሰዎቹ በድፍረት ነው ሄዱ፣ ኮንስኮንስ አያስቡ። የአማራ ምሁራን ያገባኛል የአማራ ጉዳይ የሚሉት ግማሹ ወደ እስር ቤት ነው፣ ግማሹ አሸባሪ ወንትር ተብሎ ውጭ ሀገርም ያለው እንደዛ ነው። የአማራ ሚዲያዎች በሙሉ እዚህ ያሉት ጋዜጠኞቻቸው ታስረዋል፣ ውጭ ያሉትም የአማራን ኮዝ የሚደግፉት። እንደዚህ አይነት ነገሮች ተፈጥረዋል። ወደ ውይይት ከመሄድ ይልቅ የውይይት መድረክ ሊሆኑ የሚችሉትን ሀሳብ ሊንሸራሸርባቸው የሚችሉ መድረኮችን በሙሉ የማጥፋት ነገር ነው የተሄደው። ይሄ አያረግበውም። በሌላ በኩል ይሄንኑ ኮዝ የሚደግፉ ሚዲያዎችም እንደዚህ እየተባባሰ ሲመጣ መንግስት አብዶ ሊሆን ይችላል፣ ብዙ ጊዜ የሚሰራውን አያውቅም። ተንቦጫርቆ መውጫ አቶ ቦክቶ በኋላ ነው የሚመጣው ጉዳት ከመጣ በኋላ ለወደፊትም መዘዙን ጥሎ የሚሄድበት ደረጃ ጋር ከደረሰ በኋላ ነው መንግስት ባኖ መፍትሄ እንፈልግ ወደ ማለት የሚሄደው። መንግስት ስላበደ ሌላውም ግን አብሮ ማበድ የለበትም። አንዳንድ የአማራ ሚዲያዎች ባለፈው ሳምንት አንተ እንዳልከኝ ሆን ብሎ ብልጽግና ራሱ አጀንዳ እየሰጣቸው ሊሆን ይችል ይሆናል። ኦፍኮርስ ግን ግጭቱን መንግስት ህዝብ ጥያቄ አለኝ ብሎ ተነስቶ ከመንግስት ጋር አለመግባባት የፈጠረው ከማድረግ ይልቅ የኦሮሞ ኃይልና በአንድ ወገን የኦሮሞ ኃይልና በሌላ ወገን ደግሞ የአማራ ኮዛልን በሚሉ መካከል የሚያስመስል ነገር እነሱ አሁን የኦህዴድ ሰራዊት የኦህዴድ መንግስት ምናምን ነው የሚሉት። ግን ልክ በፊት ትግራይ ላይ ሲሆን እንደነበረው በአጠቃላይ ምን መልክ ያዘ ይመጣል? ኦሮሞና ኦሮሞዎች የሚል መልክ ያዘ ይመጣልና ግጭቱን የሌለ መልክ የአማራን እሱ መልክ ያዘ መጥቷል። በተለይ በኦሮሞ በኩል ያለውን ስለማታያቸው ነው የኦሮሞዎች የፖለቲካ ዲስኮርስ 75% በላይ በኦሮምኛ ነው የሚካሄደውና አማሮቹ ብዙም አያውቁትም። ግን እነሱም በዛ በኩል ልክ ያማራና ሆን ተብሎም ጭምር ነው የሚደረገው ያማራና የኦሮሞ ግጭት የሚያስመስል ነገር እየተፈጠረ ነው። ይሄ ግጭቱን የህዝብ ለህዝብ ያደርገውና ለወደፊትም ነው አባሳ ጥሎ የሚያልፈውና እነዚህ ለረጅም ጊዜያት እኔ ኦሮሞ ነኝ ከላይ አማራ ነው ከመባባል ያለፈ ማንም የብሔር ማንነታቸው ከምንም ነገር ሳይገዳቸው አብሮ የኖሩ ህዝቦች መካከል ጠንካራ ለዛውም የሚያቃጥል ድንበር እና በማንኛውም ጊዜ ሊያተናኩስና ሊያጋጭ የሚችል ድንበር የማስቀመጥ ነገር ይታየኛል። መንግስት ያብድ በሌላውም በኩል አብሮ የማበድ ነገር አለ እና በአጠቃላይ ይሄ የአማራ ክልል ጉዳይ አሁንም መሰከነ ጊዜ ወስዶ በሚሰራ ሰላማዊ መንገድ በመግባባት ነው መፈታት ያለው። ከዛ ውጪ አሁን ያለው አካሄድ አጠቃላይ የአማራ ክልል ጉዳይ ብቻ ሳይሆን አገሪቷን ነው የሚያከራምሰው። አንደኛ ዝም ብሎ እየቀጠለ ሲሄድ አሁን ባለው አካሄድ የኦሮሞና የአማራ የማድረግ ነገሩ እየጎላ ሊመጣ ይችላል። በሌላ በኩል ደግሞ የአማራና የተቀሩት ብሔር ብሔረሰቦች ለማድረግ የሚሞከርም ነገር አለ። ምክንያቱም አህዳዊነትና ከፌደራሊስቶች ጋር የማገናኘት ነገር ሁሉ አለ። ይሄ አማራ ክልል ውስጥ የሚነሳው እንቅስቃሴ የአህዳዊነት ፌደራሊዝሙን የማፍረስ ዝንባሌ ያላቸው የድሮ የጥንቶቹ የሚል ነገር አለ። በዛ በአማራዎቹም በኩል ደግሞ ይሄንኑ የሚያስመስሉ ቅስቀሳዎች አሉ። የዋለልኝ ሐሳብ እንደገና ተነሳ ምናምን በሚል የቀሩት ብሔር ብሔረሰቦች ውስጥ ስጋት እንዲያድርባቸው የሆነ ስለሆነ አማራን ከቀረው የብሔር ብሔረሰቦች የመነጠል ነገር ሁሉ ውስጥ ሊገባና በጣም በቃ ሊሆን እንዲሆን የማንፈልገው ነገር ሊፈጠር ይችላል እና በሁሉም በኩል ያሉት በዚህ በአማራውም በኩል ያሉት ሚዲያዎች እና አክቲቪስቶች ተከንብ ነው። መንግስት እንኳን በምክርም በምንም የሆነ መድኃኒት አውጣ ነው ወይ በድግም ካልሰከነ በስተቀር የመስከን ባህሪ የለውም። ግን ቢሰክን ጥሩ ይመስለኛል። በዚህ መንገድ ነው የሚፈጠረው።
እስቲ ወደ ላይ ልውሰድ። እዛ ውስጥ ያለ እኔ አሁን የመንግስት ምናልባት እብድ ነው እብደት ብለ እኔ ከእብደት ባሻገር ሲወደ እንመለከተው ጠቅላይ ሚኒስትሩ በተለያየ ጊዜ የሚናገሯቸው ነገሮች አሉ። በድንገት ባህር ዳር ሄደው የአማራ ብሔረተኝነት መገታት አለበት የሚል ምሁራንን ጠርተው ለብቻ ሳይጋበዙ የሄድበት ስብሰባ ነው። በነገራችን ላይ እንደው ብድግ ብለው አንዳንድ ጊዜ በቅሎ ጭኖ የሚሄዱ ይመስላሉ። አውሮፕላንን የመሰለ ነገር እናትና ንዳ ብለህ ስትሄድ እኔ ይገርመኛል አንዳንድ ጊዜ። ለማንኛቸው ሄደው እንደዛ ያሉበት አለ። በተለያዩ ኦሮሚያ አካባቢ በሚሄዱበት ጊዜና የኦሮሞ ፖለቲከኞች በሚያነጋግሩበት ጊዜ ሁልጊዜ የአማራውን ሁኔታ የራሳቸውን ሀገር ነው የአማራን ሁኔታ የመቀነስና የማጥፋት ሁኔታ አለ። አሁን በጦርነቱ ጊዜ በተደጋጋሚ የመከላከያ ሰራዊት የለም አልቋል፣ ተፈጅቷል፣ አስፈጅተውታል ጠቅላይ ሚኒስትሩ እያልኩ ስናገር ማንም ሰው እንደ እብድ ነበረ የሚመለከተኝ የሚያዳምጠኝም የሚሆንኛ በተደጋጋሚ እንናገር ነበረ። ከዛም አልፎ አሁን የአማራ ሚሊሻዎች የአማራ ልዩ ኃይሎች በሚታኮሱበት ጊዜ ወይም ደግሞ ጦርነት በገቡበት ጊዜ እንዲገቡ መንገድ ከፍተው ልመናም ሽንገላም ያደረጉበት ነበር። ግን በጣም የሚገርም ነገር ከሰሞኑ አንድ ወዳጃቸው አነጋግሯቸው የተናገረውን ነው እኔ ምንትን ማድረግ የህወሓት ሰራዊት ወደ አዲስ አበባ እየገሰገሰ ሲመጣ ጠቅላይ ሚኒስትሩን አግዛለሁ ብሎ ኢትዮጵያ ሄዶ ነበር። ይሄ ሰው አሜሪካን ነዋሪነቱ ሄዶ አነጋግሯቸዋል። ሲያነጋግራቸው ምንድን ነው እነዚህ ወያኔዎች እኮ አዲስ አበባ ሊገቡ ነው፣ አሁን ሰው በጣም ፍርሃት ላይ ነው፣ ጭንቀት ላይ ነው ያለው፣ ህዋት አዲስ አበባ ሊገባ ነው እያለ እየተጨነቀ ነው፣ ነጋዴውም ጥሎ ለመውጣት እየተዘጋጀ ነው እና ምንድን ነው የሚደረገው? ምን እያደረጋችሁ ነው ብሎ ጠይቃል ጠቅላይ ሚኒስትሩ። እና ጠቅላይ ሚኒስትሩ ቶ ግድ የለም የአማራ ሚሊሻ እና አማራ ልዩ ኃይል ያስቆመዋል አትጨነቅ ብለዋል ሁኛል። እንዴ የአማራ ልዩ ኃይልና የአማራ ሚሊሻ እኮ መሳሪያም የለውም እና እንዴት አድርጎ ነው መከላከል የሚችለው ብሎ ብዬ ስል የለም ግድ የለም ያ ክልል ብዙ መሳሪያ የታጠቀ ነው እስከ አፍንጫው ድረስ ታጥቋል ብሎ የተናገሩበት ነገር የዚህን ግለሰብ አመለካከት ወደ ጠቅላይ ሚኒስትሩ የነበረውን አመለካከት እንደቀየረበት እየተናገር ያለበት ነው። ከሰሞኑም ጽሑፍ አወጣለሁኝ ብሏል። እኔ ይህንን ትይዝና የህዝብ ቆጠራ እንዳይካሄድ ማድረጉ የዴሞግራፊ ሁኔታዎችን መቀየር አለብን አቶ ለማንም ጨምረ ነው የተናገረው። ባሌ ሄዶ ጠቅላይ ሚኒስትሩ የተናገረው እሱን ስትመለከተው እንዴት ዩዲት ጉዲት አብዶ አይደለም አገር ያፈረሰችው፣ ግራይ መሐመድ አብዶ አይደለም አገር ያፈረሰው። ገባ? የፖለቲካ አጀንዳም ዓለም አምል ሪዮት ዓለም ተከትሎም አይደለም፣ በቃ አገር መጥፋት አለበት ብሎ አገር ናጠፉት እነዚህ ሰዎች። ጠቅላይ ሚኒስትሩን ከዚህ የተለየ በእንድታያቸዋለ ከአገር ከማጥፋት የተለየ ይሄ አሁን አማራ ክልል በተለያየ ነገር እንደው ብናሽ ሆነሙ ነው ትጥቅ መፍታ ምናምን የሚባለው ነገር ብትለው አንድ ቦታ ላይ ጭንቅላታቸው ውስጥ ያለ የማጥፋት ሀገር የማፍረስ አሁን ጎልቶ የምናየው አሁን ባለፈው ትግራይ ውስጥ ነበረ። ትግራይ መጥፋት አለበት ስልጣኔን ይቀናቀንኛል ነው። አሁን ደግሞ አማራው መጥፋት አለበት ምክንያቱም ኦርቶዶክስ ኃይል አላት ኦርቶዶክስ መጥፋት አለበት ስለሱም ጠይቃለሁ ገና። እና እነዚህን ነገሮች ዝም ብለህ ስትመለከተው ከአእምሮ በሽተኝነት ቀደም ብዬ የተናገርኩት አለ ከዛ ጨምረ ርዕዮተ ዓለም የሌለው ግን ለጥፋት የተዘጋጀ ጠቅላይ ሚኒስትር አይደሉም ወይ? እኔ ከዚህ የተለየ እንዴት አርካያቸዋለሁ? እኔ እብደት ሳይሆን ምልህ እብደትን በእንትን በጥቅስ ነው የምትሉት በካኖቴሽን የምንለኛል በእንደዛ ነገር ተመለከተውና ከእብደት ባሻገር ግን ለጥፋት የመጡ አይደለም ወይ ጠቅላይ ሚኒስትሩ?
እንግዲህ እኔ እንዴት መሰል የሚታይ በሆነ አጋጣሚ መቼም ለህፃን ልጅ ብርጭቆ አሰጥም እና ህፃን ልክ እንደሱ ሆነ እጃቸው ገባ። ልክ ህፃን ልጅ እጅ ብርጭቆ ገብቶ አምጣም ብትለው ለመቀማትም ስትታገል ወይ ያመልጠውና ይፈጠፍጠዋል። አምጣም አይሰማህም። እንደሱ ነው የሆነብን። አይሰጣ መሰጠት ለሌለበት ሰው
ስልጣን
በቃ እጃቸው ገባ። አንድ በቃ የላቸውም። ይህን ወዳጆቻቸው ሁሉ መስክረውታል። አሁን ቅድም ያልከው የጠቀስከው ሰውዬን አንደኛ ችግራቸው ብቃት ነው ብሏል። ሁለት ፕሪጁዲስ አለባቸው የተወሰኑ ማህበረሰቦች ላይ ፕሪጁዲስ አለባቸው። ትግራይ ላይ አለ ይሄ ነገር፣ አማራ ላይ ያለ አይመስልም ነበር። አሁን ግን አማራም ላይ ፕሪጁዲስ እንዳላቸው እየታየ ነው። ፕሪጁዲስ ራሱ ኢራሽናል የሆነ ምክንያታዊ ያልሆነ ራሳቸውም ለምንድን ነው የምጠላው ብሎ ሊመረምሩት የማይችሉ ዝም ብሎ አውቶማቲክ ሆኖ የሚወጣ ጥላቻ ነው። ይሄ አለ። ከዛ ደግሞ ጓደኛቸው እብዶች እብድ መካሪዎች አሏቸው፣ እብዶች ጓደኞች አሏቸው። አሁን ሊለያዩ ነው እንጂ በኋላ እንመለከተዋለን። ኢሳያስን የመሰለ እብድ ደግሞ ታላቅ እብድ ታላቅ እብድ አገኙና እንደዚህ ሆኖ ነው ምስቅልቅሎ የወጣው ነገሩ። አሁን እንግዲህ ፕሬጁዲስ ያልኳለ ለምሳሌ ስለዚህ ስለ አማራ አሁን ቅድም አንተ የሚያነሳው ሚሊሻው ከላከላል አውቀው ነው እንዲያስገቡት እንደው ይጨርሱት ብለው ነው የምትለው። ሚሊሻ ይከላከላል የሚባል ነገር የለም። ያኛው በደንብ ተደራጅቶ ሰልጥኖ ይሄኛው መከላከያ ያለውን ትኪዞ ሲመጣ የነበረ ስለነበረ አይ እንደው በድንበርህ ላይ እንኳን ሁን ታትለው እሱ ይዋጋው ምትል ከሆነ እንዲያልቅ ተፈልጋለህ አብቱ ንብረቱ እንዲወድም ተፈልጋለህ ማለት ነው። መጀመሪያ ሲወራ እውነትም አይመስለኝ ነገር አሁን ግን ወደዚህ ስበውት ያስገቡት ድንበሩ ላይ ማስቀረት እየተቻለ አማራን ለመጨረስ ነው ወይ ብለ እንድታስብ ያደርጋል። የሚፈልጉት ሁሉ ነው የሚመስለው። እዛ መጨረሻ ላይ ደግሞ ወደ ኋላ እንዲሄድ የተደረገበትን ፍጥነት ስታየው ደግሞ እውነትም መጀመሪያውንም እዛ ድረስ እንዳይመጣ ማድረግ እየተቻለ ለማጥፋት ነው ወይ ሰው የፕሪጁዲስም አላቸው ወይ ከአቅም ማነሳቸው በላይ ያዝባለኝ እሱ ነው። ትግራይ ላይ እንዲጠፋ መፈለጋቸው ግልጽ ነበረ። አሁን ግን እነዚህ ነገሮች ላይ ይህንን አየሁኝ። ሌላ ከዛ በፊት ሲናገሩት የነበረው ከዚህ የዴሞግራፊ ብላ ያነሳውን በኦሮሚያ ከተሞች አካባቢ የዴሞግራፊ እየተለወጠ ነው እና ይሄ ዴሞግራፊው ወደ ነበረበት ኦሮሞ አብላጫ የሚሆንበት ሁኔታ እንዲፈጠር መደረግ አለበት ብለው የወሰዱትን እርምጃዎች ሀሳቦች እንደ እቅድ ያስቀመጡትን የኦሮሚያ የስራና ከተማ ልማት ቢሮ ኃላፊ ሆነው እነዚህ ሁሉ ስታያቸው ፕሪጁዲሱን ያጠናክርላል እና እነዚህ ነገሮች ናቸው እንግዲህ ሁሉም አንድ ላይ ሲደበላለቁ የእብደት አይነት ነገር መስለዋል። ጥላቻ ጥላቻ፣ ያቅማነስ የእብድ መካሪ አንድ ላይ ተደማመሩና የለም አንድ መሪ ላይ እነዚህ አንድ ላይ ተሰብስበው መተው ምናልባት አያውቁም ይሆናል። ምናልባት እና ዶልፊ ስለራይ ብቻ ሊሆን ይችላል ይመጡትና የጥፋት ሰው ሆኖ በቃ ጥፋት ራሳቸው ጥፋት ሆነው ወጡ እና እኚህ ሰው አሁን አማራው ላይ ነው ፕሪጁዲስ ያለባቸው። ኦሮሞውንም ደግሞ ይወድሳል ማለት አስችልም ደግሞ
እሱ ነው ይወድትና እንትን ያመጣዋል።
አዎ እና ኦሮሞውንም ይወድታል ማለት አስችልም ምክንያቱም ኦሮሞውን ስታየው በጣም የመጨረሻ ስጋት ሁሉ ነው ያለበት። እኚህ ሰውዬ ፌዴራሊዝሙን ሊነዱና በረጅም ዓመት የትግል ያገኘነውን ራስን በራስ የማስተዳደር እድል ሊነጥቁን ነው የሚል ስጋት አለበት። ያስሩታል፣ ይገሉታል። እድሜያቸውን በሙሉ ለኦሮሞ ሕዝብ እንታገላለን ብለው ያላቸውን በሙሉ ጥደው ጫካ የኖሩ ሰዎችን የኦነግ አመራሮችን የት እንዳሉት አይታወቅም እኮ። ፍርድ ቤት ይለቀቁ ያላቸውን ሁሉ እስር ቤት አጉሯቸዋል። ከአንዱ እስር ቤት ሌላ እስር ቤት በሽተኞች ሆነው እየተሰቃዩ ነው። ለኦሮሞ የሚሆናሉ ብለን የምታስባቸው አይደለም። አጠገባቸው የነበረው ለማ መገርሳ መጀመሪያ እኮ ያባረሩ ሰው ናቸው እና እንዴት አይነት ነገር ውስጥ ገባች ይቺ ሀገር ነው? ምን አይነት ሰው ላይ ወደቀች ነው የምትለው? እና አሁን እንዳልከው ከእብደት ጋር የሚመጣጠን እነዚህ ነገሮች ሁሉ ተዳምሮ የሚመጣጠን መሪ እጅ ላይ ነው ያለችው እና የሚያስፈራ ይሄ ነው። መንጠቅም አትችልም።
አዎ መተውማ
ስትነጥቃቸው በመሀከል መፍረስ ሊኖር ይችላል። ይዘውትም ከተሰሉ ይሰብሩታል፣ ያጠፉታል።
በአንድ ስሙ
የዚህ አይነት አጣብቂኝ ውስጥ ነው ያለ ነው።
አዎ ሰዓታችንም እንትን እያደረግ ነው፣ ብዙም
መሄዳችንም። የኤርትራ ጉዳይ ጋር በተያያዘ አንዴ ስላነሳው ብቻ ያህል በትንሹ ላንሳ። ሰሞኑን ደግሞ የኤርትራን ወዳጅነት እየፈሩት ይመስላል። ምክንያቱም ከአማራ ጋር ወዳጅ ሆኗል የሚባል መረጃ ተገኝቷል ነው የሚባለው እና በሐላላ ኬላ ላይ ባደረጉት ንግግር የውጭ ኃይሎች ያሉት የራሳችሁ ማስ ችግር አለባችሁ ስለ ያተኩሩ ያሉት አሜሪካንም ሌላንም አረብ ግብፅንም ሱዳንንም ሊሆን ስለማይችል ኤርትራን ነው የሚሉ ሰዎች አሉ ይመስላል። በዚህ ላይ በኤርትራ በኩል አማራ ክልል ላይ ነበራቸው ነው የሚባለው። በምዕራብ ትግራይ በኩል የጦር ሰራዊቶች ነበሩ፣ ደህንነቶችም ነበሩ። እነሱ እንዲወጡ አዟል ራሱ የኤርትራ መንግስትም ነው የሚባለው። የተያዙም አሉ አንድ ሁለት
መሰለኝ። አረ እዛ ላይ
እንደሱ ካለ ስለዚህ ከኤርትራ ጋር ያላቸው ግንኙነት ደግሞ እየሻከረ ይመስላል።
እሱ ላይ እንደው ልጨምርልህና ወደ 28 የሚሆኑ የኤርትራ ሰላዮች አዲስ አበባና አካባቢው አገር ውስጥ ያሉ በጣም በዚህ ብላክ ማርኬት ውስጥ ያሉ የተንኮል ውስጥ ሽግር ውስጥ የረብሻ ውስጥ ሁሉ የሚሳተፉ 28 የሚሆኑ ኤርትራኖች እንደተያዙ ተሰምቷል። ያዟቸው የተባለው ደግሞ አንዳንድ ጊዜ እኔ የኢትዮጵያ ነገር ግራ የሚገባ ነገር ነው። ሞቷል የተባለው ሰውዬው ነው አሁን የደህንነትን አማካሪ ነው የተባለው ሰው የቀድሞ የደህንነት
ኮሎኔል
አይ
ገብረማን ነው።
አይ አረ ከሱም አልፈ የላይኛው አለቃውም ተጠራ ይጠራል በተለያየ መልኩ እና እሱም እያገዛቸው
ጌታቸው
አዎ እነሱ ሁሉ የተሳተፉበት ነገር የሚሉ አሉ። ይሄ እንግዲህ እኔ ከሰማኋቸው ነው። እና ግን በአጠቃላይ ግን ከኤርትራ ጋር ያለው ነገር እኔ አንዳንድ ጊዜ አሁን በጣም ጥንቃቄ መደረግ ያለበት ነገር ቢኖር ምንድን ነው? ይሄ ኢትዮጵያ ነኝ ብሎ የሚያብደው እብድ ወንድማችንና ወገናችን አሁን ደግሞ ከኤርትራ ጋር ጠቅላይ ሚኒስትሩ ጦርነት ጀምረው እንደገና ደግሞ አሰባሰው ወደ ውስጥ እንዳይከቱ ነው የምፈራው። እሱ በጣም የምፈራው ነገር ቢኖር እሱ ነው። በጣም የሚያስፈራው ነገር ምክንያቱም ማን ነው በኢትዮጵያ ቴሌቪዥን ሰማዩን እንቆጣጠራለን የሚል አንድ ዶክመንተሪ አይቻለሁ። ሰማይ
አይቻለሁ ዶክመንተሪ ተሰርቷል።
እና አንድ እሱን ካየ በኋላ አንድ ነገር ትዝ አለኝ። በጦርነቱ ጊዜ ማን ነው ጀነራል ማን ነው የአየር ኃይሉ ሰውዬ እንኳን አውሮፕላንና
አመርዳፋ
እንኳን አውሮፕላንና በአየር ላይ የምትሄድ ወፍ ጾታውን ለይተን እናቃለን ብሎ ሲናገር ነበር።
በጣም
ታስታውስ እንደሆነና እነዚህ እብደቶች ከዚህ በፊትም የትግራይ ጦርነት ከመጀመሩ በፊት የተደረጉ ነገሮች ናቸውና አማራውና ኢትዮጵያዊ ነኝ ብሎ የሚለውን ደግሞ እንደገና ባህር በር አስመልስልሃለሁኝ ኤርትራ ጠላታችን ብሎ አምቶ ደግሞ እንደገና እዳ ውስጥ እንዳይከተን ፈራለሁና
ሰውየው ምንም ነገር ነው ያደረገው።
ምንም ስልጣን ላይ ለመቆየት ምንም ነገር ያደረገው
ምንም ባለፈውም ሳምንት ምንም ነገር ነው ያደረገው። አምፕር በቃ ምንም ተገማች ያልሆኑ ሰው ናቸው።
ሰዓታችን ሄዳለች።
ብዙ ነገሮች አሉ።
እንትን ታንዛኒያ ውስጥ የተደረገው ከኦነግ ጋር የተደረገው ከኦሮሞ ነጻነት ሰራዊት ጋር የተደረገው ድርድር ተቋጭቷል። ያለምንም ውሳኔ የተቋጨው አምስት ጥያቄዎችን አቅርቧል። ከነዛ ውስጥ አንደኛው
ሁለቱ ባይነግሩንም ወጥተዋል። ግን ምኖች እንደሆኑ
እነዚህ አምስት ነገሮች አሉ። ያለችን ጊዜ 10 ደቂቃ ነች። ግን ከዛ ሌላ ደግሞ አለኝ
ባጭሩ፣ ዝም ብዬ ለማስታወስ ያህል ብቻ አምስቱን ባጭሩ ላንሳቸው። አንደኛ ላለፉ 150 ዓመታት ለተፈጸሙ ኦሮሞ ላይ ለተፈጸሙ ግፎች ይቅርታ ይጠያቅ የሚል ነው። ሌላው በኦሮሚያ የሽግግር መንግስት ይመስረት እነ ካፋኦ ምናምንም ያሉበት የኦሮሞ እና ኦኤልኤፍም ያለበት፣ ሌላ አዲስ አበባ የኦሮሚያ አካል ትሁን የሚል ነው። ወለጋ በኦሮሞ ነጻነት ሰራዊት ተዳደር የሚሉት ናቸው ዋና ዋናዎቹ። የአዲስ አበባ የኦሮሚያ አካል ትሁን የህገ መንግስት ጥያቄ ነው እኔ እንደሚገባኝ። ሌላ የኦሮሚያ ላለፉ 150 ዓመታት ለተፈጸሙ ግፎች ይቅርታ ይጠየቅ። በህገ መንግስቱ እኮ ይቅር ተባብለን የለ እንዲ ህገ መንግስቱን ለምን ረሱት? ራሱ እኛ የኢትዮጵያ ብሔረሰቦችና ህዝቦች የባለፉ ታሪኮቻችን ውስጥ የነበሩ መጥፎ ነገሮችን አርመን ብለን አይደል እንዴ ቃል የተግባባ ነው። እንደዚህ የሚል ህገ መንግስት ካወጣን በኋላ ደግሞ ማን ነው?
ችግሩ ምን መሰለ፣ ይቅር ተባብለናል ብለው እኮ ዋናው ኦነጉ ጠቅላይ ሚኒስትሩ ሰው እያሰሩ ሰው እየገደሉ ሰው እያባሩ ናቸው። ስለዚህ ምን ከዛ አካባቢ ምንም ነገር አጠብቅም እንደዚህ ላለ ማለት የዛሬ 5 ዓመት እኮ በይቅርታ ሁሉን እንችል አልፈናል ብለው ነው ይቅርታ የተደረገው መሆኑ ወደ ውስጥ የከተቱትና ምንም እንትን የምታደርገው ነገር የለም። አንዳንዱ ነገሮች ፌዝ ይመስለኛል። አንዳንዱ ግን ጥንቃቄ መተደርጎበት መታየት ያለበት ይመስለኛል እዛ አካባቢ። ለማንኛቸውም ገና በቀጣይ
ግን ተስፋ አለው። የታንዛኒያው ከኦላ ጋር ያለው ድርድር ተስፋ አለው ነው የሚሉት ተንታኞችም፣ ትልልቅ ዲፕሎማቶችም፣ ልምድ ያላቸውም ዲፕሎማቶች። አንድ ባይሳ ማን የሚባሉ ሰውዬም አስተያየት ሲሰጡ ነበረ ለኦኤምኤን። ተስፋ አለው ነው ያሉት። እንትኑ አዝማሚያው ድርድሩ ቀጥሎ ተስፋ ሊኖረው ይችላል የሚል ነገር ነው ያለው። ጥሩ ነው።
እኔ እሺ በሱ ሸኔ የሚባለው ነገር ቀርቶ ጠቅላይ ሚኒስትሩና ሌላ አንድ በጣም ጥሩ ነገር ክሊንዚንግ ተካሂዷል። የሰው ህይወት ጠፍቷል ያላግባብና ተጠያቂው ብልጽግና ነው። ይሄን ደግሞ አጣሪ የውጭ ሀገር እንትኖች ያጣሩ የሚለው ይሄ በጣም ትልቅ ነገር ነው። ይሄ በጣም ትልቁ ነገር
ይሄ ትልቅ ነው። አዎ ብዙ ነው ያለቀው። ብዙ በጣም በሁሉም ወገን በኩል በአማራውም በኩል ብዙ አልቋል፣ በኦሮሞውም በኩል ብዙ አልቋል። ይሄ ቀላል ነገር አይደለም። ልክ ነህ። የረሳሁት
እንዴ? እሺ ሞገደኛው ልበል ተንኮለኛው ልበል፣ በምን በሚቀጥለውን ነገር የምጠይቅህን ነገር በምን እንደማስቀምጠው አላውቅም። ጠቅላይ ሚኒስትሩ ቂመኛ ናቸው፣ የሚፈልጉትን ነገር ለማድረግ ወደኋላ አይሉም ብዬ በተደጋጋሚ ይናገራለሁ። አንዳንድ አድማጮች እባክህ እንደሱ እንኳን አትበል ከወያኔ ጋር ምናምን እያሉ ለማዛመድ ይፈልጓሉ። ቂመኛ ናቸው ጠቅላይ ሚኒስትሩ። አፈርሳለሁ ያሉትን ነገር ለማፍረስ ወደ ኋላ ማይሉ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን እያፈረሷት ነው። ከሰሞኑ አንተ በተደጋጋሚ ከሌሎች በተለየ መልኩ የምትናገራቸው ነገሮች አይለቁም ብለሃል። እኔም ስማማሃለሁ፣ አይለቁም። ጠቅላይ ሚኒስትሩም የአማራ ክልል ፕሬዚዳንት ከሰሞኑ በዚህ
መንግስታዊ ነው ነገር
በምዕራብ ሸዋ በኩል የተባረሩት ህገወጥ የሆኑት ነሳውሮስ የሾማቸው ሰዎች እንደገና ሌላ ሹመት እየሾሙ ናቸው። ሌላ ችግር ውስጥ እየገባን ያለ ነው። እነዚህን ይዘህ በጅማ አሁን አዲስ ስራ በአቡነ ሳውሮስ የተሾሙ ሰው ወደ እንትን ይምጡ አይምጡ የሚል ድጋፍ በማሰባሰብ ላይ ናቸውና ይሄን ነገር እንደገና አሁን የሚቀጥለው በዚህ ወር በሚቀጥለው ግንቦት ላይ የሲኖዶስ ስብሰባ አለ። ጳጳሳት እንዲሾሙ ስምምነት ሳይሆን በሚቀጥለው እናያለን የተባለውና ልክ እንደተስማሙ አይነት አድርገው ጳጳሳት ከኦሮሚያ ክልል መሾም አለባቸው የሚል ነገር አለ። የኦሮሚያ ክልል የህዝብ ቁጥርን ከኦሮሚያ ክልል የኦርቶዶክስ አማኞች ጋር በማነጻጸር በማጋጨት ትልቁን ድርሻ ማግኘት አለብን የሚልም አካሄዶች እያሉ ናቸውና ምንድን ያለው አጠር አድርገው ሌላ ነገር ብዙም አንድ ነገር መጠይቀህ ነገር ሊኖር ይችላል፣ ግን ይሄኛው በጣም በጣም እንትን ነው በጣም እንትን አስፈልጊ ነገር ነው ብናወራበት ላለ
በመሰረታዊነት የኦርቶዶክስ ቤተክርስቲያንን የመከፋፈል ነገር ከሃይማኖተኞቹ የመጣ አይደለም፣ የመንግስት አቅጣጫ ነው። ያስታውቅ ነበር እኮ ያን ጊዜ የመጀመሪያ ላይ የኦሮሚያ ቤተ ክህነት ብለው ኤጲስቆጶሳትን 26ቱን ሲሾሙ፣ ከዛ በኋላ ተቃውሞች ሲነሱ መንግስት ይዞ የነበረው አቋም ጉዳዩ የመንግስት ፍላጎት እንደነበረ ያስታውቃል። ለዚህ እኮ ነው ምንም አይቆምም ያልኩ፣ የሃይማኖቱ ጉዳይ አይደለም። አሁን እንትኑ ተቃውሞ ሲበዛባቸው ወደኋላ አፈገፈጉ እና አመቺ መንገድ የማየት ትንፋሽ ለመውሰድ ሄዱ እንጂ አይተውትም። አሁን ሰሞኑን ታየዋለህ በሁሉም የሀገረ ስብከቶች ኦሮሚያ ውስጥ ባሉት ውስጥ ይሄው አሁን አንተ ያነሳቸው ጥያቄዎች ይጠየቃል። የምዕራብ ሸዋው አምቦ ላይ ተሰብስቦ አንቀበልም ብሏል። በፊት ያሉት አቡነ ናትናኤል ኦሮምኛ ከመናገራቸው ውጪ እንደውም ከኦሮሞ ጋር የሚጻረር አቋም ያላቸውና በተለያየ አጋጣሚ ሲገልጹ የነበሩ ናቸው። እሳቸውን አንፈልግም፣ በፊት የነበሩት ችግሮች ቀጥለዋል፣ ቤተ ክህነት ከጠቅላይ ሚኒስትሩ ጋር ባደረገችው ውይይት ቃል የገባችውንም አልፈጸመችም። ስለዚህ በእነ ሳውሮስ የተመደቡት ይምጡልን፣ አቡነ ናትናኤልን አንፈልግም ብለዋል። ጅማ በእነ ሳውሮስ የተመደቡትን እንቀበላለን የሚል አንድ ቡድን ተፈጥሮ አቀባበል እናደርጋለን እያለ እየተዘጋጀ ነው። በሌላ በኩል የሚመጣውን አንቀበልም እያለ ነው። ይሄኛው አሁን በሁሉም ሀገረ ስብከቶች ኦሮሚያ ውስጥ ይቀጥላል። የአማራ ክልሉም ግጭት ስላለና የአማራ ህዝብና ኦርቶዶክስ ደግሞ ሌላ ጉዳይ ላይ ትኩረት ስላለ የበፊቱ አይነት ጠንካራ ተቃውሞ ላይገጥማቸው ይችላል፣ ላይገጥመንም ብለው ያስበው ሊሆን ይችላል ብዬ ነው የምገምተው። ከዚህ በተጨማሪ እዛው የሲኖዶሱ ጉባኤ ላይ ኤጲስቆጶሳት ይሰየማሉ፣ ይመረጣሉ። እዛ ላይ አንተም እንዳነሳው የሚቋቋመው ኮሚቴ ውስጥ ከኦሮሞ ምንም የተወከለ የለምና ኦሮሞዎችም ይግቡበት የሚል ነገርም አንስተዋል። እዛ ውስጥ አሁን ምርጫው ላይ የበፊቶቹ ካልሆኑልን የሚል አጀንዳ በማንሳት ራሱ ስነ ስርዓቱንም የማወክና ወደሚፈልጉት ነገር የመሳብ ነገር ሁሉ ሊኖር ይችላል። በአጠቃላይ የብዙ ሰው ያልገባው የበረደ የሚመስለው ነገር መቼም አይበርድም። ኦርቶዶክስ ቤተ ክርስቲያንን የመከፋፈሉ ነገር ይቀጥላል። አሁን ደግሞ በተለይ አማራ ክልል ላይ ያለው ሁኔታ ደግሞ አመቺ ሁኔታ የፈጠረላቸው ይመስላል። ምናልባት መመለስ በማይቻልበት ሁኔታ ቤተ ክርስቲያኗን ሊያፈርሷት ይችላሉ።
ኦኬ፣ አንድ የመጨረሻው እንትን ቢኖረኝ ከሰሞኑ ከትላንት ወዲያ የሚመለከታቸው በጣም አሳሳቢ ሆኑ እዚህ አዲስ አበባ አካባቢ ያሉ ውጥረቶች አሉ። ውጥረቶቹ አንደኛው የነዳጅ በነገራችን ላይ ይሄ የነዳጅ በካርድ ክፈሉ በክሬዲት ካርድ ምን ይባላል ኤቲኤም በመላው ቤንዚን ለማገር ውስጥ ጎበዝ በቂ ቤንዚን የለም። በተቻለ መጠን ሰውን አንተ ረንደ ምን አይነት ጊዜ ነው የመጣብን ባካችሁን እንደዚህ አይነት ነገር ተንኮሎች አሉበት። ምክንያት በዛ ተደረገ እንጂ በቂ ቤንዚን የለም። በቂ ቤንዚን የለበት ዋናው ምክንያት የፎሪን ካረንሲ የውጭ ሀገር ምንዛሬ ስለሌለ ቤንዚን መግዛት
የለም። ማዳበሪያ የገዙት ማዳበሪያ እኮ ሌተር ኦፍ ክሬዲት መጻፍ አቀረባቸው። 7.7 ሚሊዮን ኩንታል ማዳበሪያ ወደ ሀገር ውስጥ ማግባት አውጥቶ የዛሬ ሪፖርተር ተመልከተ።
አዎ አራሱ ሪፖርተር ላይ በጣም የሚያስቅ ነገር በቀደም ሲወጣማል እሱ ሌላ ቀናውራው እሱ የመንግስት ራሱ እና እነዚህ ነገሮች አሉ። ትላንትና በዚህ በመገናኛ በኩል አንድ ቪዲዮ አየሁኝ። ለምን እንዳገፋቸው አላቅ። መከላከያ አደባባዩ ላይ ነው፣ ዝናብ አለ፣ ግራና ቀኙ ሰው ሞልቶታል፣ አደባባዩ ሞልቶታል። ወደፊት መራመድ አይችሉም፣ ወደ ኋላ መሄድ አይችሉም። ቤንዚን ማዳ የለም እዛ አካባቢ እና ሰዎቹ እባካችሁ እርዱን፣ እባካችሁ አግዙን፣ እባካችሁ ድረሱልን እያሉ የሚማጸኑበትን ድምፅ ሰምቻለሁ። ምንድን እየተደረገ ነው? እንደው ዝም ብለህ ስትመለከተው እንደ ሀገር እየኖረን ነው ወይንስ መኖራችንን ዝም ብለን በቃ በመሄድ ለምሳሌ ይተነፍሳል እንጂ መኖር ካሉት እስከተነፈሰ ድረስ የሚባል አንድ ነገር አንድ አባባል አለ፣ ብቻ ረሳሁት። እንደዛን ነገር በጣም ለሰዎች ግራ የተጋባበትና ህዝቡ በሙሉ የተጨናነቀበት ሁኔታ ነው እና እሱን በአጠር አጠር አድርገህ የአዲስ አበባን ሁኔታ ምን ትመስላለች በልን ጠይቅ።
መጀመሪያ ላይ አንስቼልሃለሁ የአባቶቻችን ያስረከቡን ነጻና ሉዓላዊት ሀገር ድሉ አሁን ላለነው ትውልድ ለወደፊት ሊስተካከል ይችል ይሆናል። ማበረከታቸው ጥሩ ሆኖ ሳለ አሁን ግን እንደባከነ ነው የምንቆጥረው። መስዋዕትነታቸው በሙሉ እኛን አሁን ነጻ እና ሉዓላዊት ሀገር ውስጥ እንደ ነጻ ዜጋ እንድኖር ማድረግ አላስቻለንም። ስለዚህ የትኛውን ቦታ ጋር ምንም አይነት አስፈሪ ዘግናኝ ነገር ሊፈጠር ይችላል። ፍርድ ቤት ቅድም እኮ ያነሳውላል የዚህ የኦላ 7 አመራሮች ፍርድ ቤት እኮ ለቋቸዋል፣ ማንም ግን ሊለቃቸው አልቻለም። እንደሱ መዓት ነው ያለው እኮ ልደቱ አያሌው አሸባሪ ተብሏል እኮ እና ምንም ነገር ነው ሊሆን የሚችለው። ሌላ የኑሮ ውድነቱ በቃ ይሄ ህመም በጣም ሲያምህ መጨረሻ ላይ ወደ መደንዘዝ ትሄድ የለ ወደ መደንዘዝ ሄዷል ሰው። ጠዋት አሁን በሬዲዮ ስለ ህጻናት ስሰማ ጥሩ ገቢ ያላቸው የሚባሉ ልጆቻቸውን የግል ትምህርት ቤት የሚያስተምሩ ሰዎች ለልጆቻቸው ምሳ መላክ የማይችሉበት ቦታ ተደርሷል። እንግዲህ ልጆን ጥሩ ትምህርት ቤት ላስተምር ብለው ከፍለው አስገብተዋል የንግድ ትምህርት ቤት፣ ግን በየቀኑ ምግብ መስጠት አይችሉም እና ልጆቹ ጠዋት ከሁለት ሰዓት እስከ 9 ሰዓት ነው እዛ የሚቆዩት። ለህፃናት ልጆች ግን አስመምሯ ነች የምትናገረው፣ ጥሩ ትምህርት ቤት ነው አለች። ትንሽዬ እንጀራ ሁለት ጉርሻ የምትሆን ትንሽ ወጥ ተደርጎበት ነው የሚመጡ። አንዳንዶቹ እሱን ይዘው ሲመጡ ቁርስ አይበሉም። ይሄ እንግዲህ ልብ በል የንግድ ትምህርት ቤት የሚማሩ ናቸው፣ ደህና ናቸው የሚባለው ቤተሰቦች። ሌላው ድሃው ደግሞ የሚበላው የለውም፣ በሚጥሚጣ ተምትሞ የሚበላው የለውም። ቆሎ ገዝተ መብላት አትችልም። ቆሎ ድሮ በሀያ ሳንቲም በአስር ሳንቲም ኪስን በሁለት ኪስን ሞልተ የምትበላው 40 ብር ነው። አሁን አንድ ሻይ ጠጥታ 40 ብር ነው የምትከፍለው። አንድ ማካያቱ ጠጥተ ከ45 ብር እስከ 50 ብር ነው የምትከፍለው። ይሄ ዝቅተኛው ቦታ እኮ ነው እና ህመሙ ደነዘዘ። አሁን ነዳጅ ጨመረ ሲባል ድሮ ያወራ ነበር፣ ነዳጅ ጨመረ ደግሞ ኑሮ ሊጨምሮብን ነው። አንድ ነገር አላወራም።
ተስፋ ቆረጠ።
አያወራም እኮ በፊት ነዳጅ ትንሽ ጨመረ ሲባል ኑሮ ላይ ይጨምራል፣ ናፍጣ ሚዲያው ያወራል። አሁን ሚዲያው ውስጥ ያወራው እንደዚህ ነው የሆነው፣ ደነዘዘ።
በጣም ነው የማመሰግነው። ለዛሬ ያለን ሰዓታችን ማልቃለች። በሚቀጥለው ሳምንት ደግሞ ሀገራችን ሁኔታ እንዴት እንደሆነ እናያለን። የአበዱት ጠቅላይ ሚኒስትርም ወደ ህሊናቸው ይመለሳሉ ብለን እንላለን። ከውሸት ግን የጸዳ ንግግር እንኳን ቢያደርጉልን የተሻለ ነው። ለማንኛቸውም ስላዳመጣችሁን እናመሰግናለን። በሚቀጥለው ሳምንት ድረስ ደህና ሁኑ። ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን።